ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በትግራይ ክልል ህወሓት ከኤርትራ መንግስት ጋር ንግግር ማካሄዱን በተመለከተ ንግግር እንዳደረገ ገለጸ የሚለው የመጀመሪያ ርዕሰ ጉዳያችን ነው። በዚህ ጉዳይ የተመለከተና እንዲሁም የክልሉ ምክትል ፕሬዚዳንትና የጊዜው አስተዳደሩ ምክትል ፕሬዚዳንትና የጸጥታ ኃይሎች መሪ ሌተና ጄኔራል ታደሰ ወረደ የሰጧቸው መግለጫዎች አሉ። እሱም በተመለከተ የተቀነጨበውን ንግግራቸውን ሰምተን እንመለስ። አድማጮቻችን፣ ይህን የተመለከተ ርዕሰ ጉዳይ በመግቢያችን ያስተዋወቅኳችሁ በአብይ ርዕስ ላይ ሙሉ ዘገባውን በኋላ ላይ የምትሰሙት ነው የሚሆነው። ማክሰኞ ጳጉሜ 5 2016 ዓ.ም የመጨረሻው የአመቱ ቀን ነው። ጤና ይስጥልን አድማጮቻችን፣ እንደምን አመሽታችኋል? ክቡራትና ክቡራን፣ እያስተናገድኳችሁ አብሬያችሁ የማመሸው አስማማየ ነው ነኝ። እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆይታ የማድረግ ነው የሚሆነው። ለዜናዎች ደግሞ ኤደን እዚህ አብረኛለች። እንዲሁም የስቱዲዮ ቅንብሩን እየመራ አብረን የሚያመሸው ንጉሴ ታምሬ ነው። የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። አሁን ከዓለም ወደ ሰባሰቡ ዜናዎች ነው የምናመራው። ኤደን ትጠብቃቸዋለች።
ጤና ይስጥልኝ አድማጮች፣ በድጋሚ እንደምን አምሽታችኋል። ለመላው የኢትዮጵያ ሕዝብ በሙሉ አዲስ አመት እንኳን አደረሳችሁ ማለት እንወዳለን። የዜናዎቹን ዋና ዋና ሀሳቦች እናስታውቃችሁ። ሂዩማን ራይትስ ዋች በሱዳን ጠንካራ የጦር መሳሪያ ማዕቀብ እንዲጣል ጠየቀ። ከአሜሪካ የተላኩት የመጀመሪያዎቹ የኤምፓክስ ክትባቶች ዴሞክራቲክ ኮንጎ ገብተዋል። በእስያ ፓስፊክ ሀገራቶች ጉብኝት ላይ ያሉት የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ምስራቅ ቲሞር ውስጥ ስርዓተ ቅዳሴ መርተዋል የሚሉት ከዜናዎች ውስጥ ናቸው። ሂዩማን ራይትስ ዋች በሱዳን ጠንካራ የጦር መሳሪያ ማዕቀብ እንዲጣል ጠየቀ። የተባበሩት መንግስታት ድርጅት በጸጥታው ምክር ቤት ወታደራዊ ትጥቅ ወደ ሱዳን ምዕራብ ዳርፉር ክልል እንዳይዘዋወር የሚከለክለው ማዕቀብ መታደስ አለመታደስ ላይ ነገ ረቡዕ ድምጽ ይሰጣል ተብሎ ይጠበቃል። ይሁን እንጂ ከነገ ውሳኔ በፊት ዓለም አቀፉ የሰብአዊ መብት ተቋም ሂዩማን ራይትስ ዋች የጸጥታው ምክር ቤቱ በመላው ሀገሪቱ ላይ እየደረሰ ያለውን የመብት ጥሰትና የህዝቡን ስቃይ ለማስቆም የጦር መሳሪያ ማዕቀብ እንዲጥል አሳስቧል። የሱዳን መንግስት እገዳውን ተቃውሞታል። የመብት ቡድኑ ያወጣቸው ዘገባዎች ከተተኮሱት ሞርታሮች መካከል አንዳንዶቹ ባለፈው ዓመት በቻይና የተመረቱ ሲሆኑ የተወሰኑት ደግሞ ኢራን፣ ሩሲያ፣ ሰርቢያና የተባበሩት አረብ ኤሚሬቶች ውስጥ የሚገኙ ኩባንያዎች የተመረቱ መሆናቸውንም አመላክተዋል። ከአሜሪካ የተላኩት የመጀመሪያዎቹ የኤምፓክስ ክትባቶች ዴሞክራቲክ ኮንጎ ገብተዋል። የዴሞክራቲክ ሪፐብሊክ ኮንጎ ባለስልጣናት ከዩናይትድ ስቴትስ የተላኩት የኤምፓክስ 50 ሺህ ክትባቶች ከዩናይትድ ስቴትስ መግባታቸውን ተናግረዋል። ዛሬ ማክሰኞ ከዩናይትድ ስቴትስ የተላኩት በቀድሞ ስሙ የዝንጀሮ ፈንጣጣ ክትባቶች ኮንጎ የደረሱት ከአውሮፓ ህብረት የተላኩት የመጀመሪያዎቹ ክትባቶች ከደረሱ ከአንድ ሳምንት በኋላ ነው። በበሽታው የተጎዱት ኢኩዌተር፣ ደቡባዊ ኪቩ እና ሳንኩሩ በተወሰኙት ሶስት አውራጃዎች የሚኖሩ አዋቂዎች ከመጪው የጎርጎሮሳውያኑ ጥቅምት ሁለት አንስቶ በቅድሚያ መከተብ እንደሚጀምሩ የዴሞክራቲክ ኮንጎ የኤምፓክስ ምላሽ ኮሚቴ አስተባባሪ ክሪስ ካታኪ ኦሳኮ አስታውቀዋል። በአውሮፓ ህብረት ተልከው ባለፈው ሳምንት ኪንሻሳ የደረሱት 100,000 ክትባቶች በዴንማርኩ ኩባንያ ባቫሪያ ኖርዲክ የተመረቱ ጄኒዮስ የተሰኙ ክትባቶች ናቸው። የመጀመሪያዎቹ ከዩናይትድ ስቴትስ የተላኩት 50,000 ክትባቶች ሰዎችም ጄኒዮስ ክትባቶች መሆናቸው ታውቋል። ባለፈው ሳምንት መጨረሻ ላይ ተጨማሪ 100,000 ክትባቶች ወደ ኮንጎ ደርሰዋል። ዓለም አቀፍ የጤና ስጋት የጋረጠው የዴሞክራቲክ ኮንጎ ኤምፓክስ ወረርሽኝን በቁጥጥር ስር ለማዋል 250,000 ክትባቶች ከሚያስፈልጉት ከ3 ሚሊዮን ክትባቶች አንጻር ኢምንት ናቸው ሲሉ የሀገሪቱ ባለስልጣናት ተናግረዋል። የአውሮፓ ህብረት አባል ሀገራት ተጨማሪ 500,000 ክትባቶችን ለመለገስ ቃል ቢገቡም ክትባቶቹ ወደ ኮንጎ የሚደርሱበት ጊዜ ግን አልታወቀም። በመጨረሻም በእስያ ፓስፊክ ሀገራቶች ላይ ጉብኝት ላይ የሚገኙት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ምስራቅ ቲሞር ውስጥ ስርዓተ ቅዳሴ መርተዋል። የአሜሪካ ድምጹ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ማክሰኞ በምስራቅ ቲሞር በብዙ መቶ ሺዎች የተቆጠሩ ምዕመናን የተገኙበት ሥርዓተ ቅዳሴ ያካሂደዋል። ከቫቲካን የምስራቅ ቲሞርን ባለስልጣናት በመጥቀስ በወጣው መግለጫ መሰረት በሥርዓተ ቅዳሴው ላይ ከ600,000 በላይ ምዕመናን ተገኝተዋል። ብዙዎቹ ምዕመናን ኃይለኛውን ሐሩር ለመከላከል በቫቲካን ነጭና ቢጫ ቀለም የተሰሩ ጃንጥላዎች ተጠልለው ስነ ሥርዓቱ ላይ የተካፈሉ ሲሆን የሳት አደጋ ሰራተኞችም ወበቁን ለማብረድ በሚል ታዳሚዎቹን ውሃ በመርጨት ረድተዋል። የቤተመቤት የሆኑት ፌሊሲዳዶ ሮዛሪዮ ይህንን እድል በማግኘቴ ደስ ብሎኛል ብለዋል።
በዚህ ህድሜ እንዲህ ባለ ቅዱስ ሥርዓት ላይ ለመገኘት በመቻሌ በጣም ደስ ብሎኛል። ብፁዕነታቸው የሚመጡት በሚቀጥሉት ዓመታት ቢሆን ኖሮ ለመገኘት የምችል አይመስለኝም። አሁን ይህን እድል ስላገኘው ደስ ብሎኛል።
ይህ ዛሬ ብፁዕ አቡነ ፍራንሲስ ቅዳሴ የመሩበት ስፍራ ካሁን ቀደምም በምስራቅ ቲሞር ታሪክ ወሳኝ ወቅት ላይ ሌላ ታሪካዊ ስነ ሥርዓትን አስተናግዷል። ምስራቅ ቲሞር ከኢንዶኔዥያ አገዛዝ ነጻነቷን ለማግኘት ትግል ላይ በነበረችበት እንደ አውሮፓውያን የዘመን አቆጣጠር በ1989 የያኔው የካቶሊክ ቤተክርስቲያኒቱ ርዕሰ ሊቃነ ጳጳሳት ዳግማዊ አቡነ ጆን ፖል ለግዛቲቱ ሕዝብ አጽናኝና ተስፋ ሰጪ የሆነ የቅዳሴ ሥርዓት ማካሄዳቸው የሚታወስ ነው። አቡነ ፍራንሲስ ዛሬ ከሥርዓተ ቅዳሴያቸው ቀደም ብለው በመዲናዋ ዲሊ የሚገኝ የአካል ጉዳተኛ ሕፃናት ትምህርት ቤት ጎብኝተዋል። ብፁዕነታቸው በአራት የእስያ ፓሲፊክ አካባቢ ሀገሮች የ12 ቀናት ጉብኝት ላይ ሲሆኑ ቀደም ብለው ኢንዶኔዥያንና ፓፑዋ ኒው ጊኒን ጎብኝተዋል። በመቀጠል ወደ ሲንጋፖር ይጓዙና ጉብኝታቸውን ያጠናቅቃሉ።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። በድጋሚ እንኳን ከ2016 ወደ 2017 ዓ.ም በሰላም አሸጋገራችሁ እንላለን። መልካም የአውድ ዓመት ዋዜማ። ከዜናዎቹ ጋር አብሬያችሁ ቆየሁት ኤደን ገረመው ነበርኩ። ጤና ይስጥልኝ።
ኤደን ገረመውን ለዓለም ዜናዎቹ በጣም አመሰግናለሁ። የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። የምንገኘው በአመቱ የመጨረሻው ጳጉሜ 5 ምሽት ላይ ነው። ለመላው ኢትዮጵያውያን እንኳን ለአዲሱ ዓመት በዚሁ አጋጣሚ ያደረሳችሁ፣ ለ2017 ዓ.ም ማለት ነው። ያስተናግድኳችሁ የሚገኘው አስማማየ ነው ነኝ። በምሽቱ በስቱዲዮ ቅንብሩ አብሮን ያለው ንጉሴ ታምሬ ነው። የፕሮግራም ዋና አዘጋጅ አውላ ከበደ ነው። የዌብና ማህበራዊ ድረገጽ ፕሮዲሰራችን ደግሞ አባየው ገበያው ናት። አብራችሁን ስላላችሁ እናመሰግናለን። ቀጥለን ወደ ምሽቱ አብይ ርዕስ እናልፋለን። ወደ የምሽቱ አብይ ርዕስ ሳልፍ የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ፓርቲያቸው ከኤርትራ አመራሮች ጋር ከስድስት ወራት በፊት በዱባይ ውይይት ማድረጉን የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። በዚያ ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ መሆናቸው የጠቀሱት ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለትም አክለዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ዛሬ ጠዋት በመቀሌ በሰጡት መግለጫ ከኤርትራ መሪዎች ጋር ሌሎች ቀጣይ ግንኙነቶች እንደነበሩ አስረድተዋል። ከኤርትራ አመራሮች ጋር ተደረገ ያሉትን ውይይት አስመልክቶ የህወሓት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር፣ ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም። ሙልጌታ ጽብሃ ተከታዩን ዘገባ አድርሰናል።
የህዝባዊ ወያነ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ዛሬ ጳጉሜ 5 ቀን 2016 ዓ.ም በሰጡት መግለጫ ህወሓት ከሁሉም አጎራባች አካባቢዎች ጋር ሰላም ለመፍጠር ውሳኔ ማስተላለፉን ጠቅሰዋል። በዚህም መሰረት ከኤርትራ መንግስት ጋር ግንኙነት ማድረጉን ገልጸዋል። ይህንንም ተከትሎ ከስድስት ወራት ገደማ በፊት በዱባይ ከኤርትራ አመራሮች ጋር ውይይት ተደርጓል ሲሉም ተናግረዋል። በዚያ ውይይት ላይ ህወሓትን በመወከል የተሳተፉት የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ መሆናቸው የጠቀሱት ሊቀመንበሩ ውይይቱ የተካሄደው በኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እውቅና ነው በማለት አክለዋል።
ናትና ውሳነ ሰላም ንገር ምስኩል ኮለ ምስ ዓብያ
የእኛ ውሳኔ ከሁሉም አካላት ጋር ሰላም እንፍጠር የሚል ነው። ከሻዕቢያ ጋር ያው ከኤርትራ መንግስት ማለት ነው፣ ከፋኖም ጋር ሆነ ከሁሉም ጎረቤቶቻችን ጋር የፕሪቶሪያው ስምምነት ከፌዴራሉ መንግስት ጋር የተደረገ ነው። ከሁሉም ጋር ሰላም እንፈልጋለን። ይህ እንደ ህወሓት ስራ አስፈጻሚ የተወሰነ ነው። በዚህም መሰረት ፕሬዝዳንት ጌታቸው ከኤርትራ መሪዎች ጋር ግንኙነት አድርጓል። ይህ እኔ የማውቀው እንዲሁም የፓርቲ ስራ አስፈጻሚ የሚያውቀው ነው። ስላለፈው ተጠያቂነት በራሱ አሰራር ይመጣል። አሁን ግን ተኩስ አንፈልግም፣ ሰላም ነው ምርጫችን ብለናል። ድንበር አካባቢ ነጻ አድርጉት። ሰዎችን አፍናችሁ አትውሰዱ፣ እንስሳትም አትውሰዱ፣ ያሰራችኋቸውንም መልሱ ብለናቸዋል። ጌታቸው ይህንን ኃላፊነት ወስዶ ተገኝቷል። ይህም ለክቡር ጠቅላይ ሚኒስትሩ ሪፖርት ተደርገዋል።
ጠቅላይ ሚኒስትር አብይ አህመድ ግንኙነቱ እንዲኖር እንዳበረታቱ የገለጹት ዶክተር ደብረጽዮን ከዱባይ በኋላም በሌሎች በስም ባልጠቀሷቸው አካባቢዎች ተገናኝተው እንደተወያዩ አስረድተዋል። ከኤርትራ ጋር በመሆን የፌዴራሉን መንግስት ለመምታት አቅዳቸዋል በሚል የሚገለጹ ነገሮች እንዳሉ የጠቀሱት የህወሓት ሊቀመንበር ይህ ከእውነት የራቀ ነው፣ እኛ የምንፈልገው ሰላም ብቻ ነው በማለት ተናግረዋል። ውይይቱ ቀጣይ እንዲሆን እንደሚፈልጉ ነው ዶክተር ደብረጽዮን የተናገሩት። ግንኙነት በመጀመሩ በድንበር አካባቢዎች የነበረው የጸጥታ ስጋት እየቀነሰ መጥቷል በማለትም አብራርተዋል።
ኣብ ታሕቲ ዝፍለጥ ነገር ኣሎ ሕዚ ንኣተኻ ሰብ ምጭዋይ ከፍቲ ግዛዕምዛዕ ሙሳድ ካብ ዝፈልጦ ደደው ኢሉ ኣሎ።
ከአሁን በፊት የነበረው የሰዎች እገታና እንስሳትን መዝረፍ እኔ እስከማቀው አሁን ቆመዋል። በኢሮብ ያለውን አካባቢ ተቆጣጥረውት ስላሉ የእኛ ጥያቄ ውጡልን የሚል ነው። ይህ ደግሞ በዋናነት የፌዴራል መንግስት የሚፈጽመው ነው። በሌሎች አካባቢዎች ህዝቡ በክረምት ወደ እርሻው መግባት የሚችልበት ሁኔታ እንዲፈጠርና እንዲገባ አሳውቀውናል። በዚህም ወደ ግብርና ስራው ገብቷል። በዛ በኤርትራ በኩልም እንደዛ። በውይይቱ የመጣ አንዱ ለውጥ ይህ ነው። ህዝብም ይገናኝ ብለናል። እርስ በርሱ የተዛመደ ስለሆነ እንደ ከዚህ ቀደም በማህበራዊ ጉዳዩ ይገናኝ እንዳይከለከል ብለናል። የእንቅስቃሴውን ደረጃ ባላውቅም ተረጋግቷል።
ከኤርትራ አመራሮች ጋር ተደረገ ያሉትን ውይይት አስመልክተው የህወሓት ሊቀመንበር ባደረጉት ገለጻ ላይ እስካሁን ከትግራይ ክልል ጊዜያዊ አስተዳደር፣ ከኤርትራ መንግስትና ከኢትዮጵያ ፌዴራል መንግስት የተሰጠ አስተያየት የለም። ከሶስቱም አካላት ምላሽ ለማግኘት ያደረግነው ጥረትም ለጊዜው አልተሳካም። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ሌተናንት ጀኔራል ታደሰ ወረደም የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሂደውን ሹምሽር እንዲያቆም፣ በተመሳሳይም ጉባኤ ያካሄደው ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ ጠይቀዋል።
ክግበሩ ዘለዎ ነገራት ኣሎ እዚኣቶም ንኣብነት ኣብቲ ጊዜያዊ ምምሕዳር 51%
እንዲፈጸሙ የሚፈለጉ ነገሮች አሉ። ለምሳሌ በጊዜያዊ አስተዳደሩ ያለው 51% የካቢኔ ቦታ የህወሓት መሆኑ ይታወቃል። በአሁኑ ጊዜ ደግሞ ክፍፍል ተፈጥሯል። ጉባኤ አካሂዶ አመራሮችን በመረጠ ኃይል በኩል 51% ድርሻውን ለማስተካከል የሚደረግ ፍላጎትና እንቅስቃሴ አለ። በሌላ በኩል በጊዜያዊ አስተዳደሩ በኩል ያለና ጉባኤው የተቃወመው በተለያዩ ቦታዎች ሰዎችን የመሾምና ከሹመት ማንሳት እንቅስቃሴ አለ። ስለዚህ ይህ ሰዎችን የመሾምና የማውረድ እንዲሁም አስተዳደሩን ለማስተካከል የሚደረግ እንቅስቃሴ ቢቆም የሚል ነው ጥያቄያችን።
ይህ ጥያቄ የአጭር ጊዜና የክልሉን ፖለቲካዊ ውጥረት በተረጋጋ መንፈስ ለመፍታት ያቀደ መሆኑን ሌተናንት ጀኔራል ታደሰ ገልጸዋል። በተጨማሪም በክልሉ ሁለቱም የህወሓት ቡድኖች ለጸጥታ ስጋት የሚፈጥሩ ሰልፎች ከማካሄድ እንዲቆጠቡ ምክትል ፕሬዚደንቱ አሳስበዋል። የክልሉ የጸጥታ ኃይል ከሁለቱ የህወሓት ቡድኖች ጋር እየተወያየ እንዳለ አስረድተዋል። የህወሓት አመራሮች ክፍፍሉ በክልሉ ፖለቲካዊ ቀውስ አስከትለዋል ሲሉም ተናግረዋል። የክልሉ ጸጥታ ኃይል ይህንን መልእክት ማስተላለፉ ሲቪላዊ አስተዳደሩን ተቆጣጥሮ ከመያዝ ጋር ይገናኝ እንደሆነ ተጠይቀው መልእክቱ እንደ ጥያቄ የቀረበ እንጂ ከስልጣን ጋር የተገናኘ አይደለም፣ የስልጣን ፍላጎትም የለንም ብለዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም።
እየተከታተላችሁ የምትገኙት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምፅ እየተላለፈላችሁ የሚገኘውን የማክሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱን አብይ ርዕስ ነበር የተከታተላችሁት። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ቅንብራችን የሰራዊት አባላት የነበሩ በርካታ ታሳሪዎች በይቅርታ እንዲለቀቁ ተወሰነ የሚል ነው። ላለፉት 4 ዓመታት በስር ላይ የቆዩ ከመቶ በላይ የሰራዊቱ አባላት የነበሩ የትግራይ ተወላጅ ወታደሮችና መኮንኖች አዲሱን ዓመት ምክንያት በማድረግ በይቅርታ እንዲፈቱ መወሰኑን የኢትዮጵያ መከላከያ ሚኒስቴር አስታወቀ። ወታደሮችና መኮንኖቹ በወታደራዊ ፍርድ ቤቶች እስከ ሞት ቅጣት ተወስኖባቸው በማረሚያ ቤት የቆዩ መሆናቸውንም አመልክቷል። በይቅርታ ቦርዱ ውሳኔ እንዲለቀቁ የተወሰነው መንግስት በሰሜኑ የሀገራችን ክፍል የነበረውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆን ነው ሲልም የመከላከያ ሚኒስቴር አስታውቋል። ገብረ ሚካኤል ገብረ መድን ተጨማሪ አለው።
የኢትዮጵያ መከላከያ ሚኒስቴር ዛሬ ማክሰኞ ጳጉሜ 5 2016 ዓ.ም ባወጣው መግለጫ በይቅርታ እንዲፈቱ የተደረጉት የሰራዊት አባላት የሰሜን ኢትዮጵያው ጦርነት መቀስቀሱን ተከትሎ የተሰጣቸውን ህገ መንግስታዊ ተልእኮ ወደ ጎን በመተው ወንጀል የፈጸሙና ጉዳያቸውን በወታደራዊ ፍርድ ቤቶች ታይቶ እስከ ሞት ቅጣት የሚደርስ ፍርድ የተወሰነባቸው መሆናቸውን አስታውቀዋል። የሰራዊቱ አባላት በእስር ላይ ያሉ ይቅርታ መጠየቃቸውን ያወሳው መግለጫው ጥያቄያቸው በመንግስት ተቀባይነት በማግኘቱም በማረሚያ ቤት የሚገኙ 178 የሰራዊት አባላት እንዲለቀቁ መወሰኑን አመልክቷል። ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጠው Human Rights First የተባለ ኢትዮጵያዊ የመብት ተሟጋች ድርጅት በበኩሉ የሰሜን ኢትዮጵያው ጦርነት በተቀሰቀሰ ማግስት በርካታ የትግራይ ተወላጅ የመከላከያ ሰራዊት አባላት ከየቦታው እየተያዙ መታሰራቸውን ገልጿል። የድርጅቱ ምክትል ዲሬክተር አቶ መብሪህ ብርሃነ በሰጡት አስተያየት ድርጅታቸው ጉዳዩን ሲከታተል መቆየቱን ተናግረው አሁን መንግስት ያሳለፈውን የይቅርታ ውሳኔ በበጎ እናየዋለን፣ በቀጣይም የሀገር መከላከያ ሰራዊት መብቶቻቸውን እንዲያስከብርላቸው እንጠይቃለን ብለዋል።
እነዚህ በእስር ላይ የቆዩት የመከላከያ አባላት ከፍተኛ ልምድ ያላቸው ለሀገራቸው በታማኝነት ሲያገለግሉ የነበሩ ስለሆኑ በቀጣይ ወደ ስራቸው መመለስ ያለባቸውን ወደ ስራቸው እንዲመለሱ፣ እንደዚሁም ሌሎች በህግ የሚገባቸው መብትና ጥቅም እንዲከበርላቸው ነው የምንጠይቀው።
አቶ መብሪሂ የሰራዊቱ አባላት ከአስር አለቃ እስከ ሌተናንት ኮሎኔልና ከዚያም በላይ ማዕረግ የነበራቸው እንደሆኑም አውስተዋል። አሁንም በእስር ቤት የቀሩ ካሉ ክትትላችንን እንቀጥላለን፣ በተመሳሳይም መልኩ መንግስት እንዲፈታቸው እንጠይቃለን ብለዋል። የመከላከያ ሚኒስቴር በዛሬው መግለጫ መንግስት የሰሜን ኢትዮጵያውን ጦርነት ለማቆም በፕሪቶሪያ የተፈረመውን የሰላም ስምምነት ይበልጥ ለማጽናት ቁርጠኛ በመሆኑ የሰራዊት አባላቱ በይቅርታ እንዲለቀቁ መወሰኑን ጠቅሷል። አቶ መብሪህ ብርሃነ በበኩላቸው ባለፉት 4 ዓመታት በእስር ላይ የቆዩት የሰራዊቱ አባላት የተያዙት ጦርነቱን ተከትሎ በመሆኑና የአብዛኞቹ ክስም በአሸባሪነት ተፈርጆ ከነበረው ህወሓት ጋር የተያያዘ ስለሆነ በፕሪቶሪያው የሰላም ስምምነት መሰረት እንዲለቀቁ በተደጋጋሚ ስንጠይቅ ቆይተናል ብለዋል። ባለፈው ወር ነሐሴ 20 2016 ዓ.ም ድርጅታቸው በተለያዩ የሀገሪቱ አካባቢዎች በሚገኙ 15 እስር ቤቶች ውስጥ ያሉ በመቶዎች የሚቆጠሩ የትግራይ ተወላጅ የሰራዊት አባላት እንዲፈቱ ፍትህ ሚኒስቴርን በደብዳቤ መጠየቁን ጠቅሰዋል። በዚሁ ደብዳቤ በሱዳን መጠለያዎች እየኖሩ የሚገኙ የቀድሞ የትግራይ ተወላጅ የሰላም ማስከበር ልዑክ አባላትም ወደ ሀገራቸው እንዲመለሱ መንግስትን ጠይቀናል ያሉት አቶ መብሪሂ አሁንም ደግመው እንደሚጠይቁ ተናግረዋል።
በተባበሩት መንግስታት ሰላም ማስከበር በዳርፉር እንደዚሁም በሱዳን እና ደቡብ ሱዳን አካባቢ አቤ ግዛት የነበሩት እስከ 400 የሚሆን ሱዳን ተጠግተው የሚገኙ ወደ ሀገራቸው ቢመጡ የእስር ፍራቻ ስላለባቸው ደህንነታቸው በተጠበቀ መልኩ ወደ ሀገራቸው እንዲመለሱ ነው የምንጠይቀው።
የሚመለከታቸው የመንግስታቱ ድርጅት ተቋማትና ዓለም አቀፍ ድርጅቶችም በሱዳን መጠለያዎች በብዙ ስቃይ ውስጥ እየኖሩ ያሉት የትግራይ ተወላጅ የቀድሞ የሰላም አስከባሪ ልዑክ አባላትን ወደ ሀገራቸው እንዲመለሱ በመንግስት ላይ ጫና እንዲያደርጉ አሊያም ከሱዳን ወጥተው ወደ ሶስተኛ ሀገር እንዲዛወሩ እንዲረዷቸው ሲሉም ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀደም ሲል የመከላከያ ሰራዊት አባላት የነበሩ በይቅርታ እንዲፈቱ መወሰኑን በተመለከተ ገብረ ሚካኤል ገብረ መድህን ያዘጋጀውን ዘገባ ነበር ተከታትለን የተመለስ ነው። አሁን ደግሞ ወደ አሜሪካ ምርጫ እንመለስና ያ በአሜሪካ ምርጫ ትኩረትን የሳበው የዛሬ ምሽቱ የካማላ ሄሪስና ዶናልድ ትራምፕን የፊት ለፊት ክርክር ነው ወደ ተመለከቱ ዘገባ እናልፋለን። ምክትል ፕሬዚዳንት ካማላ ሄሪስና የቀድሞ ፕሬዚዳንት ዶናልድ ትራምፕ ፊላደልፊያ ላይ የመጀመሪያ ክርክራቸውን ዛሬ ምሽት ያደርጋሉ። ተንታኞች እንደሚሉት በአቃቢ ሕግነት ዘመናቸው ጠንካራ መቼ የነበሩት ካማላ በአሜሪካ በመልስ ምት ከሚታወቁት ትራምፕ ጋር በቃል ልውውጥ የሚያደርጉት ፍልሚያ የአገሪቱ ፕሬዚዳንት ለመሆን በሚያደርጉት ፉክክር ወሳኝ ሊሆን ይችላል። አኒታ ፓውል ከዋይት ሀውስ የላከችውን ዘገባ እንግድ ወልዴ እንደሚከተሉ ያቀርበዋል።
በሪፐብሊካኑ በኩል የቀድሞው ፕሬዚደንት ዶናልድ ትራምፕ ከ4 ዓመታት ቆይታ በኋላ ስልጣኑን መልሰው ለማግኘት ጥረት ያደርጋሉ። በዲሞክራቶች ወገን ደግሞ ካማላ ሃሪስ ቆመዋል። ዋና ተፎካካሪ ሆነው ብቅ ያሉት ካማላ ሃሪስ ዋይት ሃውስ ፕሬዝደንታዊ ቢሮ ኦቫል ኦፊስ ድረስ ያለውን ጉዞ በድል ያጠናቀቁ እንደው ለማየት አሜሪካውያን እየጠበቁ ነው። ሁለቱ ፍጹም የተለያዩ ተፎካካሪዎች ዛሬ ምሽት የሚያደርጉት ክርክር እስከዛሬ አንዱ ሌላው ላይ የሚወረወረውን ቃላት ለሰማና ደመቅ ያለውን ቅድመ ዝግጅት ለተመለከተ በሁለት ከባድ ሚዛን ቦክሰኞች መካከል የሚደረግ ግጥሚያ ይመስላል። ትራምፕ ከዚህ ቀደም የገጠሙትን ክርክር በዝረራ አሸንፈዋል። ክርክሩ ከተደረገ ሳምንታት ከተቆጠሩ በኋላ ባይደን ከውድድሩ ወጥተዋል። ካማላ ሃሪስ ባይደን ከተኩ ሳምንታት ብቻ የተቆጠሩ ቢሆንም በክርክሩ መድረክ ከትራምፕ ጋር ይፋጠጣሉ። ተንታኞች እንደሚሉት ግን ክርክሩ ለእይታ ብቻ የሚደረግ አይሆንም። የሁለቱ ወገኖች ክርክር ለሁለት ከተከፈለው መራጭ ህዝብ ድምጽ ለማግኘት የሚሞክሩበትና ወሳኝም ነው ተብሏል። ሁለቱም ወገኖች የተለያዩ አቀራረቦችን ይዘው በመድረኩ ይገኛሉ። ትራምፕ በየአጋጣሚው በካማላ ሃሪስ ብልህነት ላይ ትችት ሲሰነዝሩ ቆይተዋል። የቀድሞው ተፎካካሪያቸውን ባይደንን ከመርታት የካማላ ሃሪስ የቀለለ እንደሚሆንላቸውም ተናግረዋል።
He is a smarter person than she is. Oh, they're waiting for the debate.
እርሱ ከእርሷ ይልቅ ብልህ ነው። ክርክሩን በመጠባበቅ ላይ ናቸው።
ከክርክር ዝግጅቱ ረፍት ወስደው በአንድ የቅመም መሸጫ ሱቅ ሲገበያዩ ጋዜጠኞች ያገኟቸው ካማላ ሃሪስ ለትራምፕ የሚያስተላልፉት አንድ መልእክት ቢኖር ምንድን ነው ተብለው ተጠይቀው ነበር።
Look, it's time to turn the page on the divisiveness.
ብዙ ጉዳይ አለ። መከፋፈሉን ለማስቆም አሁን መጀመር አለብን። ሀገራችንን አንድ ማድረጊያውና ወደፊት የምንጓዝበት መንገድ መቀየሻው ጊዜ አሁን ነው።
ባይደንና ትራምፕ ባለፈው ሰኔ ያደረጉት ክርክር በአሜሪካ ብቻ 51 ሚሊዮን ሰዎች በቴሌቪዥን ተመልክተውታል። በዛሬው ምሽት ክርክርም ከፍተኛ ቁጥር ያላቸው ተመልካቾች እንደሚታደሙ ተንታኞች ይገምታሉ። ኔት ፍሬንች በዌክ ፎረስት ዩኒቨርሲቲ የተግባቦት መምህር ናቸው።
Trump has to prove that he can be president. And he has to prove to a lot of the people who are looking at him that he can be as
Trump president mon demichul masayit allabacho. Irsachun yemaydegfu sochin lemagnet becho adem melktachon tenkar bala menged mastralef yemichul monachon masayit allabacho. Kamala Harris presidentay monachon masayit allabacho. Matqatim mafekfegim demichulu masayit allabacho. የዲሞክራቲክ ፓርቲው መንገድ ሳይለቁ ፖሊሲያቸውን ከባይደን ፖሊሲ ጋር እንደሚለይ ማሳየት አለባቸው።
አከራካሪዎቹ እንደ ኢኮኖሚ፣ የስነ ተዋልዶ መብት፣ የውጭ ፖሊሲና ሌሎችንም በተመለከቱ ጉዳዮች ላይ ጥያቄያቸውን ወደ ውጭዎቹ ይወረውራሉ። ባዶ ወረቀት፣ አንድ ብዕርና ውሃ ብቻ የሚቀርብላቸው ተከራካሪዎች እያንዳንዱን ጥያቄ ለመመለስ 2 ደቂቃ አላቸው። ኦስትን በሚገኘው የቴክሳስ ዩኒቨርሲቲ የታሪክ ምሁር የሆኑት ጀረሚ ሱሪ
To some extent, the debates give the two candidates a pass because they can state the things they want to do, their aspirations, without having to explain how they will.
ክርክሩ በተወሰነ ደረጃ እንዴት መፈጸም እንዳለባቸው ዝርዝር ጉዳዮች ሳያስቀምጡ የየራሳቸውን ትልም እንዲገልጹ እድል ይሰጣቸዋል። ነገር ግን አቋማቸውን በተመለከተ ምን እንደሚመስል በግልጽ ማስቀመጥ አስፈላጊ ነው።
ክርክሩ የሚካሄደው የወንድማዊ ፍቅር ከተማ በሚል መጠሪያ በምትንቆለጳጰሰው ፊላደልፊያ ነው። አኒታ ፓውል ከዋይት ሃውስ ለላከችው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
አሁንም የአሜሪካ ምርጫ ወደ ተመለከተው ሌላኛው ዘገባችን እናልፈው። ዩናይትድ ስቴትስ ባለፈው ረቡዕ በመጪው ዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ላይ ጣልቃ ለመግባት በሚሊዮን የሚቆጠር ዶላር በመውጣት የአሜሪካ ተጽዕኖ ፈጣሪዎችን በመጠቀም የሐሰት መረጃ ዘመቻ እያካሄደች ነው ስትል ሩሲያን ከሰሰች። ለዚህም ድርጊት ተጠያቂ ናቸው ባለችው ላይ ማዕቀብ መጣሏን ማስታወቃለች። ሩሲያ ፕሮፓጋንዳ የተሞላበትና የተሳሳቱ መረጃዎችን በማሰራጨት ለዚህ ምላሽ ሰጥታለች ሲል AFP ተከታዩን ዘግቧል። ደረጀ ደስታ ያቀርባል።
የዩናይትድ ስቴትስ ባለስልጣናት የመንግስት ዜና ማሰራጫ የሆነው RT ሁለት ሰራተኞች የሩሲያን የምርጫ ፕሮፓጋንዳ ለማሰራጨት 10 ሚሊዮን ዶላር በህገወጥ መንገድ እንዲዘዋወር አድርገዋል በሚል ማዕቀብ በመጣል ክስ መስርተዋል። እንዲሁም ሩሲያ ሰጎርኒያ የተባለው የሩሲያ መንግስት ሚዲያ ቡድን አባላትና 5 ወኪሎቹን የውጭ ተልእኮ አስፈጻሚዎች ሲሉ ሰይመዋል። የሩሲያ ግዛት የዱማ ዓለም አቀፍ ጉዳዮች ኮሚቴ ኃላፊ የሆኑት ሊዮኒድ ስሉትስኪ የዩናይትድ ስቴትስ ማዕቀብ የመናገር ነጻ ነት ላይ ያነጣጠረ ጥቃት ነው ብለዋል።
US sanctions against the media group Rossiya Segodnia, RIA Novosti, RT and Sputnik are clear example of a witch hunt.
United States Rossiya Segodnia, RII, Novosti, RT እና Sputnik በተባሉ የሚዲያ ቡድኖች ላይ የጣለችው ማዕቀብ መሰረተ ቢስና በመናገር ነጻነት ላይ የተጣሉ ጫናዎችና የጸያፍ ሳንሱር ግልጽ ምሳሌዎች ናቸው።
ይህ አባባል ሐሰት ነው። እንደ አውሮፓ አቆጣጠር መስከረም 4 ቀን የሩሲያ ዜጎች በሆኑ የ31 ዓመቱ ኮንስታንቲን ክላሽንኮቭ እና የ27 ዓመቷ ኤሌና አፋንሲየቫ ላይ የተመሰረተው የፌደራል ክስ የውጭ ወኪል ምዝገባ ሕግን በመጣስ በማሴርና የሕገ ወጥ የገንዘብ ዝውውርን አስመልክቶ ነው። ሁለቱ የአርቲ ሰራተኞች የተከሰሱት አገር ውስጥ የተፈጠረውን ክፍፍል በመጠቀም ሩሲያ ላይ በተለይም ዩክሬንን አስመልክቶ የሚደርስባትን ተቃውሞ ለማዳከምና የክሬምሊንን ፕሮፓጋንዳ አሜሪካ ውስጥ በድብቅ ለማራመድ የወጣውን እቅድ ማስፈጸሚያ የ10 ሚሊዮን ዶላር ገንዘብ በሕገ ወጥ በሆነ መንገድ እንዲዘዋወር ሽፋን ሰጥተዋል በሚል ነው። መሰረቱን ቴነሲ ክፍለ ግዛት ያደረገው ኩባንያ ከአርቲና ከሩሲያ መንግስት ጋር እንደሚሰራ ከቀጠራቸው ተጽዕኖ ፈጣሪዎችና በሚሊየን ከሚቆጠሩ ተከታዮቻቸው ደብቋል። ይልቁንም ተከሳሾቹ ድርጅቱ በእውን በሌለና የፈጠራ የሆነ ሰው በመጥቀስ በግል ባለሀብት የሚደገፍ ነው በማለት በውሸት ተናግረዋል። ምክትል ጠቅላይ አቃቢ ሕግ ሊዛ ሞናኮ ከውጭ ሆነው የህዝብ አስተያየትን ለመዘወር የሚሰሩትን ለመዋጋት አሜሪካ ቁርጠኛ መሆኗን አጽንኦት ሰጥተዋል። ክላሽንኮቭ እና አፋነሲየቫ እስከ 25 ዓመት እስራት የሚያስቀጣ ክስ ቀርቦባቸዋል። ኤፍቢአይ ጉዳዩን እየመረመረ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አዲስ የቪዛ ገደቦችን የጣለ ሲሆን ሩሲያ ሴጎድኒያና ተባባሪዎቹ ሪያ ኖቪዚት፣ አርቲ፣ ቲቪ ኖቭስቲ፣ ረብቲና ስፑትኒክ የውጭ ተልእኮ አስፈጻሚዎች ስል ሰይሟቸዋል። በተጨማሪም የአሜሪካ ግምጃ ቤት የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን ጨምሮ 10 ግለሰቦችን በድብቅ በሚካሄደው የተጽዕኖ ፈጠራ ዘመቻ ውስጥ ለነበራቸው ሚና ማዕቀብ ጥሏል።
አድማጮቻችን ከአሜሪካ ድምፅ እየተከታተላችሁ ያላችሁት የማክሰኞ ምሽት ዝግጅታችን ተቀጥል ነው። አሁን ደግሞ ሌሎች ዘገባዎች ከአሜሪካ ምርጫ ወጣ ወዳሉ ዘገባዎች እናመራለን። የእስራኤልና ሐማስ ጦርነት ሕይወት መቅጠፉን ቀጥሏል። በጋዛ እየተካሄደ ያለው ጦርነት እያስከትል ያለው ስቃይ ሊያበቃ የሚችለው የተኩስ አቁም ስምምነት ሲደረግ ብቻ እንደሆነ የፖለቲካ ተንታኞች እየተናገሩ ባለበት ወቅት የእስራኤልና ሐማስ ጦርነት የሰው ሕይወት መቅጠፉን ቀጥሏል። የተኩስ ማቆም ስምምነት ላይ ስለመደረሱ እስካሁን ፍንጭ ባይኖርም ዝርዝር ጉዳዮችን የያዘ አዲስ የተኩስ አቁም ሀሳብ አሜሪካ እንደምታቀርብ ፍንጭ ሰጥታለች። ቬሮኒካ ባልዴራስ ኢግሊሲያስ የላከችውን ዘገባ እንግዶ ወልድ ያቀርበዋል።
አለንቢ በተሰኘውና ዌስት ባንክን ከዮርዳኖስ ጋር በሚያገናኘው ድልድይ ላይ አንድ ታጣቂ በእስራኤል የጸጥታ ኃይሎች ላይ ትናንት እሁድ ተኩስ መክፈቱን ተከትሎ ጥበቃው ተጠናክሯል። ሶስት ሲቪል እስራኤላውያንና ተኩስ የከፈተው ግለሰብ ሕይወታቸውን ማጣታቸው ታውቋል። እስራኤልና ሐማስ በማካሄድ ላይ ካሉት ጦርነት ጋር ግንኙነት እንዳለው የሚታመነውን ጥቃት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ አውግዘዋል።
ዘ ዮም ከሸ
ከባድ ቀን ነው። አሸባሪው ሶስት ዜጎቻችንን በጭካኔ ገድሏል። ለሟች ቤተሰቦች በመንግስት ስም የተሰማኝን ሐዘን እገልጻለሁ።
የእስራኤል ኃይሎች በጋዛ የሐማስ ኢላማዎች ላይ የሚያደርሱት ጥቃት በሳምንቱ መጨረሻም ቀጥሎ ነበር። ጦርነቱ ከጀመረ አንስቶ ቢያንስ 40,939 ፍልስጤማውያን እንደተገደሉ የፍልስጤማውያን የጤና ባለሥልጣናት በማስታወቅ ላይ ናቸው። የተኩስ ማቆም ስምምነት ላይ የማይደረስ ከሆነ በሁለቱም ወገን የሚታየው ስቃይ እንደሚቀጥል ቴክሳስ በሚገኘው ራይስ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር የሆኑት ሪክ ስቶል ይናገራሉ።
I think hostages will not be released. I don't see a way that Israel
ሰዎች መገደላቸው ይቀጥላል። እንደሚመስለኝ ታጋቾቹም አይለቀቁም። እስራኤል ሐማስን የምትደመስስበት መንገድ አይታየኝም። አንዳች አይነት ስምምነት ቢያደርጉ ለሁለቱም መልካም ነው።
ባለፈው መስከረም መጨረሻ ላይ ሐማስ በከፈተው ጥቃት እገታ የተፈጸመባቸው ግለሰቦች የቤተሰብ አባል የሆኑትም ይህንኑ የሪክ ስቶል ሐሳብ ይጋራሉ። ኢፋት ካልዴሮን አንድ የቤተሰብ አባሏ ታግቶባታል።
በእስራኤል ለውጥ እንዲመጣ ከፈለግሽ ወጥተሽ ጦርነት ይቁም፣ ስምምነት ይደረግ ብለሽ መጮህ አለብሽ።
ሪክ ስታል በተጨማሪ እንዳሉት አደራዳሪዋ አሜሪካ በቀጠናው ዘላቂ ሰላም ለማምጣት እስካሁን ካደረገችው ውጪ ማድረግ የምትችለው ብዙ ነገር የለም።
I don't think we have a significant amount of influence over the parties. I think they are doing what they think.
በሁለቱ ወገኖች ላይ ይህ ነው የሚባል ተጽዕኖ ማድረግ ምንችል አይመስለኝም። ሁለቱም ለየራሳቸው የሚበጀውን ያደረጉ ነው።
ተጨማሪ ዝርዝር ጉዳዮችን ያዘ የተኩስ ማቆም ሐሳብ በቅርብ ቀናት ውስጥ እንደሚቀርብ የአሜሪካው ማዕከላዊ የስለላ ተቋም CIA ኃላፊ የሆኑት ዊሊያም በርንስ ባለፈው ቅዳሜ አስታውቀዋል። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶልኝ ነኝ ዋሽንግተን ዲሲ።
አርማጆቻችን አሁን በአሜሪካ የሰዓት አቆጣጠር ከቀኑ 8 ሰዓት ከ30 በኢትዮጵያ ደግሞ ከምሽቱ 3 ሰዓት ከ30 ሆኗል። ቀደም ሲል የመጀመሪያ ምዕራፍ ዘገባዎቻችን ውስጥ ተካትሏቸው የነበሩት አሁን ደግሞ የሁለተኛው አጋማሽ ቅንብራችን ወደ እናንተ ይደርሳል። ትኩረታችንም በአዲስ ዓመት ዘገባዎች ጉዳይ ላይ ይመለከታል። ወደ መጀመሪያው ዘገባ አልፋለሁ። የባል ገበያ እንደተወደደባቸው ያዋሳ ሸማቾች ገለጹ። የአዲስ ዓመት ገበያ ጭማሪ አሳይቷል ሲሉ በሲዳማ ክልል የሐዋሳ ከተማ ነዋሪዎችና ሸማቾች ለአሜሪካ ድምጽ ተናግረዋል። የዋጋው ጭማሪ ሆነ ተብሎ ያለበቂ ምክንያት የተደረገ ነው ሲሉም ሸማቾቹ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አልኳል።
ወይዘሮ ትዕግስት መኮንን ዘውትር ለበዓል የሚገዛቸው የዶሮና የሽንኩርት ዋጋ መጨመሩን ተናግረዋል።
ሽንኩርት ራሱ በጣም ውድ ነው። 140 130 ነው የሚባለው። ዳሃ መኖር አይችልም፣ መስራት አይችልም፣ መብላት በጣም ከባድ ነው። ሁሉም አይነት ሽንኩርት ማይረባ ነው። የበሰበሰ ነው 100 ብር ሚሉ። ትንሽ ጠራ ያለው 140 እና 130 ነው። ዶሮ አለሽ 300 900ም አለ 800ም አለ 16 ጥሩ ነገር አለ። ሁሉም ነገር እንደ ዶሮ እንደጨመረ ነው።
በሐዋሳ ከተማ አሮጌ ገበያ ተብሎ በሚጠራው የግብይት ስፍራም ያገኘናቸው አቶ ደሳለኝ ስሙሮ የተባሉ ሸማች አንድ ዶሮ እስከ 1200 ብር የተሸጠ መሆኑን ዋቢ በማድረግና ከቀደምት ዓመታት ጋር በማነጻጸር መወደዱን አስረድተዋል። አቶ ደሳለኝ አሁን የተፈጠረውን የኑሮ ውድነት ማለፍ የሚቻለው በመተሳሰብና በመተጋገዝ ነው ብለዋል። በዓሉንም እንደ ሁኔታው ለማሳለፍ መወሰናቸውንም ገልጿል።
ደግ ብለዋል። ይህም መወደዱ በዚህ ቦታ ብቻ ሳይሆን ከዓለም አቀፍ ሁኔታም ጋር የተያያዘ ነው። ምንድነው የዶላር መጨመሩ ከተለያየ ሁኔታ አንጻር ተወዷል። ግን ይሁንና ያው ባለን አቅም ለመጠቀም እየሞከርን በአሁኑ ሰዓት የድሮ መተሳሰቡ ቢኖር መፈቃቀሩ ቢኖር መልካም ነው ይላለው። ዶሮ ገዝቻለሁ፣ ዶሮ ጥሩ ነው። ያው 800 ብር ነው የገዛሁት። ትንሽ ከሳምንት በፊት ነው የገዛሁት። አሁንም ቼክ አድርጌያለሁ፣ ጥሩ ነው። ያው ኦልሞስት ከፍተኛው አሁን ቢገዛ 1200 አካባቢ ነው፣ ጥሩ ነው።
ማስተዋል ወንድሞ የተባለች ቅቤናም ሌሎች ለአውደ ዓመት ፍጆታ የሚውሉ ምርቶችን የምታቀርብ ነጋዴ ደግሞ የታየው የዋጋ ጭማሪ መጠነኛ ነው ስትል ተናግራለች።
ገበያው አሪፍ ነው፣ ፈጣሪ ይመስገን ቆንጆ ነው። ቅቤ፣ አይብ፣ ቆጮ፣ ዱላ፣ ዳጣ፣ እንቁላል ነው የሚሰራ እና እግዚአብሔር ይመስገን ደስ ይላል።
ሸማቾች ውድ ነው፣ ቅቤ ተወዷል፣ አይብ ተወዷል ማለት
ይሄን ያለም አይደል? 50 ብር ነው የጨመረው። 750 ነበረ 800 ብር ነው፣ ብዙም አይደለም።
ቅቤው ነው?
አዎ ቅቤ 800 ብር። ምርጥ የዱራሜ ቅቤ ነው። ማለት ለምትፈልጉት ያው ምርጥ የዱራሜ ቅቤ ነው። ይሄ የበሰለው ነው። ለጋ ለሚፈልጉት ደግሞ ያው ፍቾ ቅቤ አለ። ይሄ ለጋ ቅቤ ለሚፈልጉት ነው ማለት ነው። ይሄኛው ዋጋው ያው ተመሳሳይ ነው። የሰው ፍላጎት ነው እንጂ ዋጋቸው ተመሳሳይ ነው። ለጋ የሚፈልጋለ፣ የበሰለ የሚፈልጋለ። ያ ምርጤ ዱራሜ ቅቤ ነው እና እንደ ሰው ፍላጎት ነው። ሂሳባቸው ተመሳሳይ ነው። አይቡ ኪሎ 250 ኪሎ 250 ነው። ሳህን ደግሞ 800 ብር። ይኸው የቤት አይብ ነው፣ ምርጥ አይብ ነው። በኪሎም በሳህንም ለሚፈልግ አለ።
ከተመሳሳይ ገበያ ዶሮ ገዝተው ሲመለሱ ያገኘናቸው ወይዘሮ አልማዝ አንጁሎ በበኩላቸው ዋጋው የተጋነነ ለውጥ አለማሳየቱ ነው የገለጹት።
ውድነቱ ውድ ነው፣ ግን እንደተወራ አይደለም የምንኖረው። በእግዚአብሔር እርዳታ ጥሩ ኑሮ ነው የምንኖረው። እግዚአብሔር ይመስገን፣ እኔ አላማረው። በህይወት እስካለው ይበቃኛል እና ቤተሰቤ ሰላም ከሆነ ይበቃኛል። ለውጤት በፊትም 130 ነው፣ አንድ ኪሎ ማለት ነው 130 ነው። አሁንም 130 ነው። አመት ባለው በተመለከተ አልጨመረም።
ፍየል ሲገዙ ያነጋገርናቸው አቶ ጫመዳ ይፋ ተባሉ የሐዋሳ ከተማ ነዋሪም ገበያው ከሸማች አቅም በላይ ስለመሆኑ ይናገራሉ።
ገበያው ከአቅማችን በላይ የሆነ ነው። አቅማችን አነስተኛ ስለሆነ በአሁኑ ጊዜ ትንሽ ሁሉም ነገሮች እየጨመሩ ነው የሚሄዱት። እየጨመሩ ስለሆነ ይሄ ነው እንጂ ከአቅም በላይ ሆነ እንጂ ገበያ ጥሩ ነው፣ ሞልቷል። የአቅርቦት ችግር የለም። የገንዘብ ችግር ነው ያለ። በአሁኑ ሰዓት ገንዘብ ችግር ነው ሀገራችን ላይ ያለ። አሁን እኔ የምፈልጋቸው ፍየሎች እስከ 10,000 እስከ 15,000 ይላሉ። እኔ ግን በዛ ደረጃ ስለሌለኝ ዝም ብዬ እየዞርኩ እያየሁ ነው።
ትዕግስት ጉንሮ የተባሉ የሽንኩርት ነጋዴም ዋጋው የተወደደው የሽንኩርት ምርት እጥረት በመፈጠሩ ነው ሲሉ ተናግረዋል።
ዋጋው ደረጃ አላቸው። አሁን ይሄኛው ባለ 140 ብር አለ። ይሄ ባለ 140 ብር ነው። 130 እና 140 ነው የሚሸጠው። ብዛት ሲሆን 130 ብር፣ ችርቻሮ ሲሆን 140 ብር ማለት ነው። ስለዚህ ይሄ ደግሞ 90 ብር መለስተኛ እቃ የሚባለው 90 ብር የሚሸጥ አይደለ። ብቻ ደረጃ አላቸው።
የዋጋ ጭማሪ ከተስተዋለባቸው ውስጥ ዶሮ አንዱ ሲሆን የአንዱ ዶሮ ዋጋ እስከ 200 ብር ጭማሪ አሳይቷል። እንቁላል በተለይም የሀበሻ እንቁላል እንደ የመጠናቸው የአንድና የሁለት ብር ጭማሪ ተደርጎበት ከ13 እስከ 15 ብር እየተሸጠ መሆኑን ለማወቅ ችለናል። ቪኦኤ ያነጋገራቸው እነዚህ ሸማቾች ተስፋቸውና መልካም ምኞታቸውን ገልጸዋል።
ሀሳባችንና አላማችን ጥሩ ነገር ይመጣል፣ ጥሩ ዘመን ይሆንልናል የሚል ሀሳብ አለን። እንግዲህ እግዚአብሔር ደግሞ የሚያመጣውን እሱ ነው የሚያውቀው። ለመላ ኢትዮጵያ ሕዝብ እንኳን አደረሳችሁ፣ እንኳን ለዘመን መለወጫ ለቅዱስ ዮሐንስ በዓል አደረሳችሁ።
የዓለም የምግብ ፕሮግራም ባለፈው ሐምሌም 2024 ዓ.ም ባወጣው ሪፖርት በኢትዮጵያ መሰረታዊ የፍጆታ የምግብ አይነቶች በገበያ ላይ በበቂ ሁኔታ ቢገኙም ዋጋቸው የተጠቃሚዎችን አቅም የሚፈታተን እንደሆነ አስታውቋል። በሰኔ ወርም የምግብ ዋጋ ንረቱ 22.7 በመቶ ሲሆን አጠቃላይ የዋጋ ንረቱ ደግሞ 19.9 በመቶ መሆኑን የጠቆመው ሪፖርቱም የመሰረታዊ ምግቦች ዋጋ ካለፈውና ከባለፉት 5 ዓመታት ዋጋ የሚበልጥ እንደሆነም አመልክቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
አሁንም የአዲስ ዓመት ዋዜማ የገበያ ሁኔታን ዘገባችንን ቀጥለን ወደ ድሬዳዋ እናመራለን። በድሬዳዋ አስተዳደር የዓመት በዓል ገበያ የእርድ እንስሳት ላይና የባህል አልባሳት ላይ ቅናሽ ሲታይ፣ ሽንኩርትና ቲማቲምን የመሰሉ የአትክልት ውጤቶች ላይ ግን ከበዓሉ በፊት ጀምሮ የተከሰተ የዋጋ መናር አሁንም እንደቀጠለ መሆኑን ሸማቾችና ሻጮች ለአሜሪካ ድምፅ ተናግረዋል። ወሩ የትምህርት መጀመሪያ በመሆኑና ወላጆች ለልጆቻቸው አልባሳት፣ ደብተርና መመዝገቢያ ወጪ ሳለባቸው እንዲሁም በኑሮ ውድነቱ ምክንያት የዓመት በዓል ገበያው በጠበቁት ልክ አለመሆኑን ሻጮች ገልጸዋል። አዲስ ቸኮል ተጨማሪ አለው።
በድሬዳዋ ከተማ የዓመት በዓል ገበያ ከወትሮ የተለየ ዋጋ ጭማሪ ያልታየበት መሆኑን ሸማቾችና ሻጮች ይናገራሉ። በከተማዋ ከሚገኙ 3 የእንስሳት መሸጫዎች ወይም ጀላባዎች አንዱ በሆነው ዋበሪ ተገኝተን ባደረግነው የገበያ ቅኝት የፍየል የበግና የበሬ መሸጫ ዋጋ ቀድሞ ከነበረው ጭማሪ ያልታየበት፣ ከቀደሙት በዓል አንጻር ደግሞ ቅናሽ የታየበት መሆኑን ነው በስፍራው ያገኘናቸው ሻጮችና ሸማቾች የገለጹልን።
አማኑኤል ታደሰ እባላለሁ። ባሸዋ ገበያ እነዚህ ትልልቅ ፍየሎች ያው 12 እስከ 11 ባለው ገደማ ይሸጣሉ። እነዚህ ትልልቆቹ መለስተኞቹ ደግሞ እስከ 6 እና 6.50 ድረስ አሉ። እነዚህ መለስተኞቹ ከዚህ ከአራቱ በላይ እስከ 11 እና 10 ድረስ ይሸጣሉ። ይሄ ቢያንስ 6 እና እስከ 7 ድረስ የበጎቹ ዋጋ ማለት አሁን በዚህ ውስጥ ካሉት ከፍተኛው ይሄ ነው እና ከፍተኛው ይሄ ነው። ቢያንስ እስከ 9 እና 8.50 ድረስ ያወጣል ይሄ እና መለስተኞቹ ደግሞ እስከ 7 እና 6.50 ድረስ አሉ። መለስተኞቹ እንደምታዩቸው ማለት ነው እና ያው አንጻራዊ ቅናሽ አላቸው። አሁን እነዚህ እስከ 18,000 ባሉት 16-17,000 ብር ማለት ነው። አሁን አንጻራዊ ቅናሽ ነው ባለው ዋጋ ማለት ነው። ቢያንስ አሁን ይህንን የምታየው እስከ 25 ድረስ ሽጠናል።
ልደቱ ብሩ እባላለሁ። ስውያቤ ነው የምሰራው እና የዘንድሮ ገበያ በጣም ይገርማቸዋል። ትሸጣለም ሰው አቅም የለውም ብዙ የትሸጣለ። ይሄ በሬ አሁን 60,000 ብር ነው። 60,000 ብር ነው የሚለው እስከ 55,000 ብር ይሸጠዋል።
እስከ 55000 ብር ተባለ። ይሄኛው ደግሞ 50000 ብር ነው። እስከ 47000 ብር ተባለ። ይሄኛው ደግሞ 60000 ብር ነው። አዎ እነዚህ ትልቅ ባኖር ይገኛል። አዎ ይገኛል።
መካከለኛ ታነስ ያለ እስከ
45 40 ይሸጣል። ገዢ የለም።
የእርድ እንስሳት ዋጋ ይህም ቢመስልም ቀደም ባሉት ዓመታት በዓላት የታየውን ያህል ብዙ ገዢ አለመኖሩን አቶ አማኑኤል ይናገራሉ። ለዚህ ምክንያት ነው ብሎ የሚያስበውን ያስቀምጣሉ።
ያው የትምህርትም ጊዜ ስለሆነ መስከረም ብዙውን ጊዜ የስጋ እንትን ላይ ብዙም ሰው ስጋ ላይ ስለሚያዘወትር የደብተር እና የልብስ ወቅትም እንደመሆኑ አንጻር ያው አንጻራዊ ቅናሽ አለም ከባለፈው ከነፋሲጋና ከባለፈው ዓመት አሁን ዘንድሮ ቅናሽ አሳይቷል።
መካከለኛ መጠን ያላቸው ዶሮዎች እስከ 800 ብር ቢጠሩም አንዳንድ ሸማቾች ግን በ300 ብር ጭምር ዶሮ ገበያ ለማግኘታቸውን ይናገራሉ።
አስናቀች በላይ ይባላለሁ። መስቀለኛ ሳቢያን የዘንድሮ ዓመት በዓል በጣም ቆንጆ ነው። የዓመት በዓል ገበያ እንደ ሂደቱ ነው። ዶሮ አሁን በፊት ውድ ነበረ። ዘንድሮ ግን ዶሮ ቀንሷል። 300 ብር ገብቷል። አሁን 600 ብር 300 ብር። አዎ
የከተማ አስተዳደር ለአዲስ ዓመት ባዘጋጀው የንግድ ትርኢትና ባዛር የሚሳተፉ የባህል አልባሳት ሻጮችም አልባሳቱን በቅናሽ ዋጋ ለገበያ ማቅረባቸውንና ጥሩ ገበያ እያገኙ መሆናቸውን ይናገራሉ።
ስሜ እውነት እባላለሁ። የባህል አምራችም ሻጭም ነኝ። አሪፍ ነው። በቅናሽ ዋጋ የምትሸጠው ለምሳሌ የልጆች 300 ብር እስከ 300 ብር እንሸጣለን። ሌሎቹ ደግሞ በእድሜያቸው ታህል ይቀንሳል። በቅናሽ ነው የምንሸጠው። 500 ብር ድረስ አለ። ከፍተኛው 1000 ብር።
ሜላት በርሄ አሪፍ ነው። በጣም እየሰራን ነው። በጣም በቅናሽ ነው የወጣ ነው። ከ1500 እስከ 2000 ብር የወንዶች ናቸው። ይኸው ጥድት ጥድት ያሉ ናቸው። ይህም አለ።
ከዚራ በሚገኘው የቅዳሜና እሁድ ገበያም ሆነ በቀፊራ ገበያ የአትክልት ውጤቶች ላይ ግን መለስተኛ ጭማሪ እንደሚታይባቸው ነው ሻጮች የገለጹልን።
ኢትዮጵያ ኃይሌ ይባላለሁ። ምንም አይልም። በኪሎ እንደምገዛው ብዛት መጠን ይለያያል። በብዛት ከገዛ 100 ብር፣ አነስ አድርገህ ከገዛ እስከ 110 ብር ድረስ ነው። እና ከዛ ደግሞ የቀጠለ ያው አየሩ እንደምታየው ነው። ቲማንቲምም 500 ከ500 እስከ 700 ነው ስፍሩ። በማስታጠቢያ በኪሎ 120 100 እንሸጣለን። እንደ ብዛቱ ነው የምንሸጠው። እኔ
ቲሜ እንትሳር አብዲ አደም ይባላል። ኦኬ ነው። በጣም ቆንጆ ነው። ገዢም አለ እኛም ሻጭም አለ። ሁሉም ነገር አመጣን። ቲማቲም፣ ሽንኩርት፣ ድንች፣ ቄጠማም አለ፣ ሳርም አለ። አውደ አመት ለሁላችንም ይሆናል። አዲሱ አመት ለደስታ ይሆናል፣ ለሰፊ ለፍቅር ያለ ሁሉም ነገር እንደው እንደዚህ ይታያል። ዋጋ አሁን ሽንኩርት የዶሮ አንደኛ የተማረች የተመርመረች 600 በማስታጠቢያ ኪሎ 120 ነው። ቲማቲም በሳህን 500 ነው። በኪሎ ያው 120 እሱ። ድንቹ ያው ኪሎ 30 ብር ስለሆነ ሳህኑ 200።
አዲስ ዓመት ከመግባቱ በፊት ዋጋቸው ያሻቀበው ሽንኩርትና ቲማቲም ለበዓሉ ሌላ ዋጋ ጭማሪ ባይታይባቸውም በቅድመ ውድነታቸው ነው የቀጠሉት። ሻጮች ችግሩ ያቅርቦት ነው ይላሉ። በቀፊራ ዓመት በዓሉን ተከትሎ ብቅ የሚሉ ሌሎች የግብርና ውጤቶችም ገበያውን አድምቀውት ነበር።
የኔንሽ ታደሰ እባላለሁ። የቀፊራ ልጅ ነኝ። ቀጤማ 50 20ም እንደ አቅም እቺ 50 አይቤ 300 አሪቲ 10 አዎ ይሄ 20 ብር። ጤናዳም ሎሚ 80 ብር ኪሎ 80 እንሾሽን ለመቶ አምሳና መቶ
ዋጋ ለምትባል ጨምሯል ወይስ እንደድሮ?
አይቀንስ ረቅናሽ ነው። ከአዲስ አበባ ከሸዋ ነው የሚመጣው።
በሀገራችን የማክሮ ኢኮኖሚ ለውጡን ተከትሎ ከፍተኛ ጭማሪ ታይቶበት የነበረው የዘይት ዋጋ አሁን መረጋጋቱንም የከተማዋ ነዋሪዎች ጠቁመዋል። በአጠቃላይ ለአውደ ዓመቱ የሚፈለጉ በርካታ ምርቶች ለበዓሉ ሲባል የተለየ ጭማሪ ባይታይባቸውም የገበያዎቹ ድምቀት ግን ቀድሞ የነበረውን ያላለመሆኑን መታዘብ ይቻላል። ሕፃናቱ ግን በዓሉን አሁንም እንደድረው እያደመቁ ናቸው። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ።
አሁን ደግሞ ከበዓል ዋዜማ ዘገባዎቻችን ወደ ሌላ እሻገራለሁ። የዘንድሮን የ12ኛ ክፍል አገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ 5.4 ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸውና እንዳሳዘናቸው ተማሪዎችና መምህራን ለአሜሪካ ድምፅ ተናግረዋል። ላለፉት 3 ተከታታይ ዓመታት ወደ ከፍተኛ ትምህርት ተቋማት መግባት የቻሉት ተማሪዎች ቁጥር እጅግ በጣም ዝቅተኛ በመሆኑ በተማሪዎቹ ወደፊት ዕጣ ፈንታና በአገሪቱ ላይ የሚፈጥረው ጫና እጅግ እንደሚያሳስባቸውም ገልጸዋል። የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ በበኩላቸው ትላንት ውጤቱን አስመልክተው በሰጡት መግለጫ ዘንድሮ ካለፉት ሁለት ዓመታት የተሻለ ውጤት መመዝገቡን አመልክተው ከስር መሰረት የተበላሸ ያሉትን የትምህርት ስርዓት ለማስተካከል ግን ጊዜ እንደሚወስድ ተናግረዋል። በዚህ ጉዳዩ ላይ ስመኝሽ የቆየ ተከታዩን አዘጋጅታለች።
ዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ተፈታኞች መካከል ሄርሜላ ጥጋቡ አንዷ ናት። በቀለም ወርቅ ሁለተኛ ደረጃ የመንግስት ትምህርት ቤት ተማሪ ነበረችው። የ19 ዓመቷ ሄርሜላ የፈተናው ውጤት ይፋ መደረጉን የሰማችው በቲክቶክ ማህበራዊ ድህረ ገጽ ላይ ሲሆን እሷ ከተማረችበት ትምህርት ቤት ውስጥ ማለፊያ ውጤት ያመጡት 5% እንደማይሞሉ ትናገራለች። እሷም ከ50% በላይ ውጤት አስመዝግበው ማለፍ ካልቻሉ 95% የትምህርት ቤቱ ተማሪዎች አንዷ መሆኗ አሳዝኗታል።
ማለት ከዚህ በፊት ያው ጳጉሜ ላይ ይለቀቃል የሚነገር ሰምተን ነበር። በቤት እኔ በሶሻል ሚዲያ ነው የሰማሁት ቲክቶክ ላይ። ከዛ አሁን ሲመሽ ደግሞ የሁለት ሰዓት ዜና ላይ ለሊት እንደሚለቀቅ ሰማሁ። ያው የሁሉም ሀሳብ ስራ ሰራለው ነው የሚለው። ማለት አሁን በዚህ ሰዓትም ውጤት ይመጣል ብሎ የሚጠብቅ ተማሪ የለም። ምክንያቱም ማንም አይጠብቅም እኮ ውጤት ይመጣል ብሎ።
ሄርሜላ እንደምትለው በትምህርት ቤቷ ውስጥ የነበረው የመማር ማስተማር ሂደት ለተማሪዎች ዝቅተኛ ውጤት ከፍተኛ አስተዋጽኦ አድርጓል። በተለይ ደግሞ የስርዓተ ትምህርቱ በየጊዜው መቀያየር፣ የመምህራን ስልቹነትና በየጊዜው በክፍል አለመገኘት ለፈተና ዝግጁ እንዳይሆኑ ማድረጉን ትናገራለች። ለዚህ ተጠያቂ የምታደርገው ደግሞ ትምህርት ሚኒስትርን ነው።
እኔ እንደማስበው ከሆነ ራሱ የትምህርት ሚኒስቴር ችግር ነው ይመስለኝ የትምህርት አሰጣጡ። ምክንያቱም አሁን እኛ 12ኛ ክፍል ላይ ስንማር ማለት ነው ስድስት ትምህርት ብቻ ነበር የምንማረውና አዲስ እንትን ነው እኛ ስንማር የነበረው ካሪኩለሙ ማለት ነው። ትንሽ ይህ የሆነ በቃ ፎርም የሌለው አሰራር የለም። እንደዚህ አይነት ነገር ነበር በዚህ አመት አብሶ 12ኛ ክፍል ላይ አስተማሪዎቹ ይሰላቻሉ፣ አንዳንዴም አይገቡም። ስለሽ ይህ ዝም ብሎ እንደት ሰጡ አንብቡት ምናምን የሚሉበት ነገር አለ አይደለ? ብቻ ምን አለፋች የመጨረሻዎቹ ጊዜያቶች ፈተና እስክንገባ ምንም በቃ ትምህርት አልነበረም። እዚህ ጋር የሚያልፈን ነገር አለ። ያልተማርነው ቶፒክም እኮ ይመጣል ፈተና ላይ። እሱ ግዴታ ደግሞ ይነሱ ነው።
በዘንድሮ ዓመት ተማሪዎችን ካስፈተኑ ትምህርት ቤቶች መካከል 1363 የሚሆኑት አንድም ተማሪ አለማሳለፋቸውን የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ የፈተናውን ውጤት አስመልክተው ትላንት ሰኞ ጳጉሜ 4 2016 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። ዶክተር ብርሃኑ በመግለጫቸው በተፈጥሮ ሳይንስ ዘርፍ ፈተናውን ከወሰዱ 321536 ተማሪዎች መካከል 50% በላይ ውጤት ያመጡት 9% መሆናቸውን ሲገልጹ በማህበራዊ ሳይንስ የትምህርት ዘርፍ ፈተናውን ከወሰዱት 353287 ተፈታኞች መካከል የማለፊያ ውጤት ያገኙት 2% ብቻ እንደሆነም አመልክተዋል። የሄርሜላ እናት ወይዘሮ ዓለም ፀሐይ ዘውዴ የልጃቸው ብቻ ሳይሆን በአጠቃላይ እንደ ሀገር የተገለጸው የፈተና ውጤት እጅግ በጣም አስደንግጧቸዋል።
ያሳዝናል። ምክንያቱም አንደኛ ነገር የትምህርት ቤቶች የትምህርት አሰጣጣቸው በጣም ዝቅተኛ ነው። አንዳንዴም እንደ ወላጅም ትምህርት ቤትም ሄጄ አንዳንድ ነገሮችን ሳይ መምህራኖች ለተማሪዎች ያላቸው እንትን በጣም አነስተኛ ነው። የማይገቡበት ጊዜ አለ ለተማሪዎቹ ማለት ነው። ተማሪዎች ክላስ ውስጥ ቁጭ ብለው ዝም ብሎ የሚያሳልፉበትም ጊዜ አለ እና ያ ነገር ሲታይ ትንሽ ያሳዝናል ብቻ።
ወይዘሮ አለም ፀሐይ አክለው ትምህርት ሚኒስቴር እየተከተለ ያለው የተማሪዎች የምዘና መስፈርት ተማሪዎች እየተማሩበት ያለውን የመማር ማስተማር ሂደት ያገናዘበ ባለመሆኑ በሺዎች የሚቆጠሩ ተማሪዎችን ሕይወት ያጨለመ ነው ይላሉ።
አሁን በጣም በራሴ ጥረት ነው እዚህ ያደረስኳት። ብቻዬን ነው ያሳደግኳት። ያው የቤተሰብ እንትን ቢኖርም ተጨማሪ ድጋፍ ቢኖረኝም በጣም ለፍቼባታለሁ። መስዋዕት ከፍያለሁ እንደ ልጄ፣ ምክንያቱም ደህና ደረጃ እንድትደርስልኝ እና ወደፊትም በቃ ብቁ ሆና ብዙ ነገሮችን ከሷ ጠብቃለሁ ብዬ ነበረ ማስበው። አሁን ግን በአሁኑ የትምህርት አሰጣጣቸውና በአሁኑ የፈተና እንትናቸው የተማሪዎችን ሞራል የሚሰብር ነው። እያንዳንዱን ነገር ሲታዩ ጥሩ እንትን የለውም እና እኔ ተስፋ ይኖራል እያላስብም ወደፊትም።
የሀገር አቀፉን ፈተና ውጤት አስመልክቶ ትምህርት ሚኒስትር ትላንት በሰጠው መግለጫ የዘንድሮ ውጤት ካለፉት 2 ዓመታት የተሻለ መሆኑን ቢያመለክትም ዶክተር ብርሃኑ ነጋ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ አብዛኛውን ህብረተሰብ በከፍተኛ ሁኔታ እያሳሰበ ላለው ዝቅተኛ ውጤት አስተዋጽኦ እያደረጉ የሚገኙት የአስተማሪ ብቃት፣ የመሰረተ ልማት አለመሟላትና አስተዳደራዊ ችግሮች አሁንም አለመቀረፋቸውን ተናግረዋል። እነዚህን ችግሮችም ለማስተካከል ጊዜ እንደሚወስድ አመልክተዋል። ሆኖም ዘንድሮ የተገኘው ውጤት በተማሪዎች ችሎታና ብቃት እንጂ በስርቆት ያልተገኘ መሆኑን ያረጋገጠልን ነው በማለትም ውጤቱን አበረታተዋል።
ከዛ በኋላ ያለው ሌላው ይከተላል። አስተማሪዎቻችን እያሻሻልን ስንሄድ የምንሰጠው ትምህርት የትምህርት ቁሳቁስን በጊዜው ማቅረብ ስንጀምር እንደ በፊቱ ይሄ የአስተማሪዎች አብሰንስ የሌለበት የትምህርት ቤት ዳይሬክተሮች በብቃት እንትን ብለው ተከታትለው የሚሰጡበት እነኝን ነገሮች እያስተካከልን ስንሄድ ዜን ብዙ ሀገሮች የደረሱበት ደረጃ ላይ እንደርሳል።
በ2016 በተፈጥሮ ሳይንስ ዘርፍ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ ተማሪዎች ውስጥ ከፍተኛ የሆነው 575 ውጤት የተገኘው ከካቴድራል ትምህርት ቤት ሲሆን በማህበራዊ ሳይንስ ከተፈተኑት ተማሪዎች ደግሞ ትልቁ የሆነው 538 ውጤት የተገኘው ከኢትዮ ፓረንትስ ትምህርት ቤት መሆኑን ዶክተር ብርሃኑ በትላንቱ መግለጫቸው ጠቅሰዋል። ሁለቱም ትምህርት ቤቶች የግል ትምህርት ቤቶች ሲሆኑ አብዛኛው ዝቅተኛ ውጤት የሚታየው በመንግስት ትምህርት ቤቶች ዘንድ ነው። በዚህም ምክንያት የትምህርት አሰጣጥ፣ የግብዓት አቅርቦትና የተማሪዎች ማህበራዊና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ ዘንድሮ የተገኘው ውጤት እንዳስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ።
እንደ ሀገርም አስደንጋጭ ነው ማለት በጣም በርካታ ተማሪ ዩኒቨርሲቲ ጆይን አላረገም ማለት ሀገር ላይ የሚኖረው ሸክም፣ ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰሚያቸው ዳታዎች ውስጥ ይደነግጣል። ለምሳሌ 1000 ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል እንዴት ነው ሪያሊስቲክ መሆኑንም አንዳንዴ ግራ እንደኔ ማለት ነው እንደሚያስተስ። ምክንያቱም በነዛ ትምህርት ቤቶች ለረጅም ዓመታት የደረጃ ተማሪዎች አሉ፣ ደረጃ ውስጥ ኮምፒት የሚያደርጉ አሉ። እና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደረግሻል።
አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል።
እኔ ያለሁበት የግል ትምህርት ቤት ፋሲሊቲን በምንም የተሻሉ ብዙ ነገሮች አሉ፣ ግን የግል ትምህርት ቤቶቹ ሳምፕል ሊሆኑ አይችሉም። ማለት በርካታ ተማሪ ያለ የመንግስት ትምህርት ቤት ላይ ነው። መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚሆን ታያቸው ክስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ እኛ ትምህርት ቤት ሶሻል ዲፓርትመንት ሶሻል ትምህርት ውስጥ ነው ያለሁት። የሶሻል ተማሪዎቹ ኤግዛሚነሱም ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ነጸብራቅ ሊሆን ይችላል እያልስድ ድ ማጆሪቲ ያለ መንግስት ጋር ስለሆነ እዛ ጋር ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል፣ ምን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው፣ በጣም ሰፊ ነው ብዬ ነው የምወስደው።
ከሂልሳይድ የግል ትምህርት ቤት 360 አምጥቶ ፈተናውን ያለፈው የ18 ዓመቱ አናኒያ ቶፊክ በተፈተነበት ኢትዮ ቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል።
አሁን ለምሳሌ እኔ የማርበት ትምህርት ቤት አሪፍ ነው ማለት ባንሳ ላይ አሪፍ ነው ከሌሎች ትምህርት ቤቶች፣ ግን እንደዚህ ገቨርንመንት ስኩል ላይ ስናስበው ገቨርንመንት ሲስተም ስናየው የትምህርት ጥራት ጉድለት ያለ ይመስላል።
ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት ሞር ትኩረት አድርጎ መስራት አለበት ብዬ አስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ጥራት የለም ብዙም ብዬ አስባለሁ። ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂው ብዙ የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ። የጀነራል ሳይንስ የምንለው በእንግሊዝኛ በጣም ይከለከል ነበር እና ብዙ ፕራይቬት ስኩሎች ተረብቆ ነበር ተምሩት የለን ትምህርት ማለት ነው። እና እንደዛ መሆን የለበትም ብዬ አስባለሁ። ኢንተርናሽናል የሆነው እንግሊሽ ላንጉዌጅን ከዚሁ ሳያዳብሩ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ላይ ሲገቡ የሆነ ከበድ ያለ እንግሊዝኛ ሲመጣ እሱን መቋቋም ያገዝናቸዋል። እና ስለ ቢሰራ አሪፍ ነው ብዬ አስባለሁ።
ዘንድሮ ሀገር አቀፍ ፈተና ከወሰዱ ተማሪዎች ከ640,000 በላይ የሚሆኑት ፈተናውን ወድቀዋል። ብዙዎቻችን ፈተናውን ያላለፍን ተማሪዎች በኢንተርኔት ላይ ስራ መስራት ነው የምናስበው የምትለው ሄርሜላን ይህ ሁኔታ የሚፈጥርባትን ስሜት ጠይቂያታለሁ።
ተስፋ መቁረጥ በቃ ሌላ ምንም የለውም። ተስፋ ነው የሚያስቆርጥሽ። ስራም ለመስራት አሁን ላይ ነጥብ አምጪ ምናምን ልትባይ ትችያለሽ። ገብቶሻል? ሲቪሽን ይዘሽ ስትሄጂ ከትምህርት ቤት አሁን 12 ስጨርሽ ፋይል ታወጪ የለ ከትምህርት ቤትሽ እና አሁን ሲቪሽን አምጪ ምናምን ስትባይ ያ ሰው ውጤትሽን አይቶ ነው የሚቀጥርሽ ምናምን ነገር እና በዛ ሰዓት ያው ውጤትም እንደማይኖር ስለምታውቂ ተስፋ ትቆርጫለሽ።
የሄርሜላ እናት ስሜትም ተመሳሳይ ነው።
በጣም ያሳስባል በጣም። ምክንያቱም አንድ ተማሪ ተምሮ ብቁ ደረጃ ላይ ደርሶ ዩኒቨርሲቲ ተምሮ ደህና ውጤት አምጥቶ ከዛም ደግሞ ተመርቀው ወጥተው ደህና ስራ ላይ እንትን ብለው ተሰማርተው ስራ ሰርተው ራሳቸውን እንዲያበቁ ነበር አይደለ? የወላጅን ጥረታችን እንደዛ ነው። እንግዲህ እኔ አሁን ልጄ ደህና ደረጃ ላይ ብትደርስልኝ ደስ ይለኛል፣ ግን እንደዛ የሚሆን አይነት ጊዜ ላይ አይደለም ያለ ነው።
ትምህርት ሚኒስትር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል። ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምንና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በሶማሊያ የሴት ልጅ ግርዛት አሁንም በሚሊዮን በሚቆጠሩ ሴቶችና ልጃገረዶች ህይወትና ጤና ላይ ተጽዕኖ ማሳደሩን ቀጥሏል ይላል ተከታዩ ዘገባችን። ከሞቃዲሾ ናጂብ አህመድ ያደረሰ ዘገባ የደንገረመው እንደሚከተለው ታቀርበዋለች።
የ17 ዓመቷ ልጃገረድ በሞቃዲሾ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ከቤተሰቦቿ ጋር እየኖረች ነው። በዓለም የጤና ድርጅት ጎጂ ልማድ ተደርጎ የተበኘ ነው ሙሉ ለሙሉ አሊያም በከፊል የሴቷን ብልት የመቁረጥ ልማድ ተጎጂ መሆኗንም ትገልጻለች። በማህበረሰብ ውስጥ ያለውን መገለል በመስጋት ማንነቷ እንዳይገለጽ የጠየቀችው ታዳጊዋ ከ12 ዓመት እድሜ አንስቶ በማያቋርጥ ህመም፣ የጤና ችግርና የስሜት መናወጥ ውስጥ እንደኖረች ትገልጻለች።
በጣም ብዙ ህመም ውስጥ አልፌያለሁ። ብዙ ደም ፈሰሰኝ እና ተደጋጋሚ በሆኑ የቁስል ማመርቀዞች ተሰቃይቻለሁ። ይህም አሁንም ቅዠት ይፈጥርብኛል።
በሶማሊያ ያልተገረዙ ሴቶችና ልጃገረዶች ዋልጌ እንዲሁም ደግሞ በቁመናም ተፈላጊነት የሌላቸው ናቸው የሚለው አስተሳሰብ የሴት ልጅ ግርዛት እንዳይቆም አድርጓል። የመንግስታቱ ድርጅት በሶማሊያ 98% የሚሆኑት እድሜያቸው ከ15 እስከ 49 ያሉ ሴቶች መገረዛቸውን አስታውቋል። የልምድ አዋላጇ ሻምሳ አሊ መሐመድ ለ20 ዓመታት ሴቶችን ሲገርዙ ኖረዋል።
ብዙ ልጃገረዶችን እንገርዝ ነበር። አሁን ግን ኢፍራ ፋውንዴሽን ካሰለጠነን በኋላ ድርጊቱን አቁመናል። በአሁኑ ጊዜ የሴት ልጅ ግርዛት ሴቶችንና ልጃገረዶችን ስለሚጎዳ የግንዛቤ ማስጨበጫ ስራ እየሰራን ሲሆን በዚህ ጎጂ ተግባር በርካቶች እየተሰቃዩ ይገኛሉ።
ኢፍራህ ፋውንዴሽን በሶማሊያ የሴት ልጅ ግርዛትን ለማስቆም የሚሰራ ግብረሰናይ ተቋም ነው። በሶማሌ አየርላንዳዊቷ የማህበረሰብ ቀስቃሽ ኢፍራህ አህመድ የተመሰረተ ነው። ኢፍራህ ተቋማ በመቶዎች የሚቆጠሩ ሰዎችን የሴት ልጅ ግርዛትን ለማቆም ቃል እንዲገቡ አድርጓል ትላለች።
እኛ በህብረተሰብ ውስጥ ጣልቃ እንደገባን ተደርገን መታየት ስለማንፈልግ የባህልና የሃይማኖት መሪዎችን በማሰልጠን ውይይትና ንግግር እንዲጀምሩ እናሰለጥናለን።
በተመሳሳይ ሳሳ ቱጌዘር ወይም ደግሞ ሳሳ በአንድነት የተሰኘው ተቋም ማህበረሰቦችን በማነቃቃት የሴት ልጅ ግርዛትን ለማስወገድ ይሰራል። መሐመድ ሙርሰል በሳሳ የመንግስታቱ ድርጅት የህዝብ ድጋፍ UNFP።
አድማጮቻችን በድጋሚ እንኳን ለአዲስ ዓመት አደረሳችሁ። የአሜሪካ ድምጽ የምሽት ዝግጅቶቻችን እነዚህን ይመስሉ ነበር። መልካም ምሽት ይሁንላችሁ። Thank you.